Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀምሯል። በጁባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግ ምቹ ሁኔታ ተፈጥሯል እያሉ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ኤችአይቪ ኤድስ በእጅጉ ተስፋፍቶባት በቆየባት ደቡብ አፍሪካ በህመሙ ሳቢያ ለሞት የሚዳረጉ ሰዎች ጉዳይ አሁንም ብዙም አይነገርም ይላል አንድ ዘገባ በትችቱ። በዚህም ላይ ዝርዝር አለን። በአይን መስታወት መጫ ወይም መላጥ አደጋ ላይ ያተኮረው የዕለቱ ቅንብር ሐኪሙን ይጠይቁ በሁለተኛው አጋማሽ ይጠብቃችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ረቡዕ ጥቅምት 24 2008 ዓ.ም ዝግጅታችን ጋር አስተናጋጃችኋለሁ አከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ሲድራክ ፍራንክሊን ስርጭቱን ያቀናጥልናል። አሁን ለቀዳሚው የሰዓቱ የዓለም ዜና ቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ደቡብ ሱዳን ውስጥ ከዋና ከተማዋ ጁባ አውሮፕላን ጣቢያ የተነሳ አውሮፕላን በተነሳ በጥቂት ጊዜ ውስጥ ተከስክሶ በውስጡ የነበሩ ቢያንስ 32 ሰዎች መሞታቸው ተዘግቧል። ከአደጋው የተረፈ አንድ ልጅ አግኝተናል ይላሉ የሀገሪቱ ባለስልጣናት። በዘገባዎች መሰረት ሩሲያ ሰራሹ አንቶኖቭ የእቃ ጫኝ አውሮፕላን ዛሬ ረቡዕ የተከሰከሰው ከማኮብኮቢያው ሜዳ 800 ሜትር ብቻ ርቀት እንደሄደ ሲሆን ጥቅጥቁ የነጭ አባይ ወንዝ ዳርቻ ደን ላይ ነው የወደቀው ተብሏል። በአደጋው የሞቱት ሰዎች በሙሉ አውሮፕላኑ ውስጥ የነበሩ ይሁኑ ወይም በወደቀበት ሰዓት መሬቱ ላይ የነበሩ ሰዎች የሚኖሩባቸው እንደሆነ ለጊዜው የታወቀ ነገር የለም። የሶማሊያው ጽንፈኛ ቡድን አልሸባብ የሚያደርሳቸው የሽብር ጥቃቶች እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ወዲህ በ60 ከመቶ ቀንሰዋል ሲሉ የሀገሪቱ የብሔራዊ ደህንነት ኃላፊ ጀነራል አብድራህማን ቱሪያሬ ተናገሩ። ጀነራሉ ለአሜሪካ ድምፅ የሶማልኛ ቋንቋ አገልግሎት በሰጡት ቃል አሁንም ቢሆን ተጨባጭ ስጋቶች መኖራቸው እርግጥ ነው ካሉ በኋላ የጸጥታ ኃይሎች በህዝባዊ ስፍራዎች የሚደርሱትንና አጥፍቶ ጠፊ የቦምብ ጥቃቶችን ለመከላከል በቴክኖሎጂ መታገዝ ያስፈልጋቸዋል ብለዋል። የሶማሊያ የጸጥታ ሚኒስቴርና የብሔራዊ ደህንነት መስሪያ ቤቶቹ ንጹሐንን ለመግደል የተነሱትን አሸባሪዎች ጥቃቶቻቸውን ለመከላከልና አጸፋ ለመመለስ አዲስ ስትራቴጂ ለማውጣት እየተዘጋጀን ነው ብለዋል ባለስልጣኑ። አንደኛው እቅድ የህዝቡን የሃይማኖት ግንዛቤ የሚመለከት እንደሚሆንም አስታውቀዋል። ጽንፈኝነትን ለመከላከል በሚደረጉ ጥረቶች የሀገሪቱ ምሁራን እንደሚሳተፉም የደህንነት ኃላፊው አመልክተዋል። የግብጽ ፕሬዚደንትና የብሪታንያ ጠቅላይ ሚኒስትር በግብጹ የመዝናኛ ስፍራ ሻርም ኤል ሼክ ይበልጡን ጠንከር ያለ የጸጥታ ጥበቃ እንደሚያስፈልግ ከስምምነት ደርሰዋል። ባለፈው ቅዳሜ ሲናይ በረሃ ላይ የተከሰከሰው የሩሲያው አውሮፕላን የተነሳው ከዚያው ከሻርም ኤል ሼክ መሆኑ የሚዘነጋ አይደለም። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ጽህፈት ቤት ባወጣው መግለጫ መሰረት የግብጹ ፕሬዚደንት ወደ ለንደን ጉዞ ከመጀመራቸው አስቀድሞ ከጠቅላይ ሚኒስትሩ ጋር በቴሌፎን ውይይት አድርገዋል። በመጨረሻም ሶሪያ ውስጥ ከሚዋጉት የተለያዩ ተቃዋሚ ቡድኖች ውስጥ በሰላም ድርድሩ መሳተፍ የሚገባቸውንና በአሸባሪነት ሊፈረጁ የሚገባቸውን መለየት ያስፈልጋል ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን የተናገሩት ሞስኮ ውስጥ ከተባበሩት መንግስታት የሶሪያ ልዩ ልዑክ ስቴፋን ደ ሚስቱራ ጋር ሆነው በሰጡት ጋዜጣዊ ጉባኤ ነው ቀደም ብሎ ልዩ መልእክተኛውና የውጭ ጉዳይ ሚኒስትሩ እንደ አውሮፓውያን አቆጣጠር በ2011 የተቀሰቀሰውንና ከዚያ ጊዜ አንስቶ ከ240,000 የሚበልጡ ሰዎች ለሞቱበት ጦርነት የፖለቲካ መፍትሄ ስለሚገኝበት መንገድ መወያየታቸው ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን ያለም ዜና ዝርዝር ይዛ ትመለሳለች። አድማጮች፣ አሁን ወደ ቀዳሚው የምሽቱ አብይ ርዕስ። ቀደም ብሎ በመግቢያው እንደተጠቆመው በጅባና በሌሎችም ዋና ዋና ከተሞች የሚሰፍረው ኃይል ቁጥር ላይ የተስማሙት የደቡብ ሱዳን ተቀናቃኝ ወገኖች አጠቃላይ ስምምነቱን ተግባራዊ ለማድረግ ምቹ ሁኔታ መፈጠሩን ገለጡ። የተቃዋሚዎቹ መሪዎች ግጭቱ ከተቀሰቀሰ 2 ዓመታት በኋላ ለመጀመሪያ ጊዜም ወደ ጁባ ሊጓዙ መስማማታቸው ተመልክቷል። እስክንድር ፍሬው ዝርዝሩን ይዟል።
እስካሁን ከነበሩት የደቡብ ሱዳን የሰላም ሂደት የስምምነት ስነ ስርዓቶች ያሁኑን ያክል ወደ ትግበራ የቀረበ ያለ አይመስልም። በአዲስ አበባው ሸራተን ሆቴል በተካሄደው የፊርማ ስነ ስርዓት ላይ የተገኙት ሁሉ ይህንን ያንጸባረቁት የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ስምምነቱን ለመተግበር ወደፊት ልንጓዝ ዝግጁ ነን ብለዋል።
We believe today the 3rd of this month mark a historical day.
ይህ ለፈረምነው የሰላም ስምምነት ሙሉ በሙሉ መተግበር አንድ ጠቃሚ እርምጃ ነው። ከሁለት ቀናት በፊት ከዚህ በኋላ የሚያከናውናቸው ተግባራት የጊዜ ሰሌዳ ተያይዞ ሰነድ መፈረማችንን ታስታውሳላችሁ። በዚህ ወር አጋማሽ የኤስፒኤልኤም ኤስፒኤልኤ የልዑካን ቡድን ወደ ጁባ እንደሚጓዝ ይፋ ማድረግ እፈልጋለሁ። ጓድ ማይክል የማስታወቂያ ሚኒስትሩ ማለታችን ነው፣ ለአቀባበሉ ይዘጋጁ። በዚያ ለሚኖረን ቆይታ ለሚያስፈልጉን አገልግሎቶችም እንዲሁ።
የደቡብ ሱዳን የማስታወቂያ ሚኒስትርና የመንግስት ተጠባባቂ ዋነኛ ተደራዳሪ ማይክል ማኩዊልዌዝ ሂደቱ በጁባ እንደሚቀጥል ተስፋቸውን አንጸባርቀዋል።
ይህ በአዲስ አበባ የምናደርገው የመጨረሻ ስብሰባ እንደሚሆን ተስፋ አደርጋለሁ። ምክንያቱም ከአሁን በኋላ የሰላም ስምምነቱን ወደ ደቡብ ሱዳን እየወሰድን ነው። ወደ ደቡብ ሱዳን እየወሰድን ባለበት በዚህ ሰዓትም ኢጋድ ላከናወነው መልካም ስራ ምስጋና እናቀርባለን።
ዛሬ በተፈረመው ስምምነት መሰረት የፕሬዝዳንቱንና የተቀዳሚ ምክትል ፕሬዝዳንቱን ጠባቂዎች፣ የጋራ የጦር ኃይል እዝን፣ ብሔራዊ የደህንነት አገልግሎቱን ጨምሮ ወደ 5000 ወታደሮች በጁባ ይሰፍራሉ። ከመንግስትና ከተቃዋሚዎች በእኩል የተውጣጣ 3000 የተቀናጀ የፖሊስ ኃይልም ይኖራል። በስምምነቱ መሰረት የቅድመ የሽግግር መንግስት ጊዜ የሚባለው ወቅት እንደ አውሮፓውያን አቆጣጠር በመጪው ታህሳስ 28 ይጠናቀቃል። በታህሳስ 15 እና በጥር 15 መካከል ደግሞ ብሔራዊ አንድነት የሽግግር መንግስት ይቋቋማል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ተከታዩ የመጽሔቱ ዜና ዝርዝር ደግሞ ወደ ደቡብ አፍሪካ ይወስደናል። ደቡብ አፍሪካ ቀድሞውንም ቢሆን ኤች አይ ቪ ተስፋፍቶባት የቆየች ሀገር ብትሆንም ህመሙ አሁንም ቢሆን ለሞት የመዳረጉ ጉዳይ ብዙም አይነገርም ይላል ተከታዩ ዘገባችን። በመሰረቱ በኤች አይ ቪ ኤድስ ከሚሞቱት ሰዎች 93% የሚሆኑት በስህተት በሌላ ህመም ሳቢያ እንደሞቱ ተደርጎ እንደሚነገር ባልደረባችን ጆሪ ካፖዋ ያጠናቀረው ዘገባ ይጠቁማል። አዳነች ፍሳዬ ይዛ ቀርባለች።
10 ሚሊዮን የሚሆኑ ሰዎች በማንም አገር በዜግነት የማይቆጠሩ አገር አልባ ናቸው። አገር አልባ ስለሆኑም ትውልድን የሚመሰክር የማንነት ማስረጃ ሰነድ ስለሌላቸው በእነዚህ አማካይነት የሚገኝ ጥቅማ ጥቅም የላቸውም። የተባበሩት መንግስታት ድርጅት እንደሚለው በአሁኑ ጊዜ በየ10 ደቂቃ አገር አልባ የሆነ ህፃን ይወለዳል። የመንግስታቱ የስደተኞች ድርጅት UNHCR የስደተኛ መብት ጠባቂ ከፍተኛ ኮሚሽነር ቮልከር ተርክ ለአሜሪካ ድምጽ ራዲዮ ሲናገሩ አገር አልባ ህፃን ህልሙን ማሳካትና መሆን የሚፈልገውን መሆን ሳይችል በቀቢጸ ተስፋ ውስጥ ነው የሚያድገው። አገር አልባነት ከፍተኛ የስነ ልቦና ቀውስ የሚፈጥርና ልጅ በማንነቱ እንዳይተማመን የሚያደርግ ነው ይላሉ።
ራሳቸውን ሀገር ካላቸው ጋር ስለሚያወዳድሩ በማይለቅ የማንነት ማጣት አዙሪት ነው የሚያድጉት። በመልክ ልክ እኔን የሚመስል ዜግነት ያለው የትምህርት ዕድል፣ የጤና ጥበቃ አገልግሎት ያለምንም ችግር ይቀርብለታል። እኔ ለምን ተነፈገኝ? የኔ ልዩ የሆነው ስለምንድን ነው የሚሉ ጥያቄዎች ይመላለሱባቸዋል።
የተባበሩት መንግስታት የስደተኞች ድርጅት UNHCR አገር አልባ ልጆች ተነጥለው በአሉታዊ የመታየት አድሎ ወከባና ብዝበዛ እንደሚደርስባቸውም ይናገራል። አገር አልባነት በሁሉም ክፍለ ዓለም ይገኛል። ሰዎች አገር አልባ የሚሆኑት ለምሳሌ በሶቪየት ህብረት እንደነበረው አንድ የነበረው አገር ሲከፋፈልና ሲበተን ወይንም እንደ ደቡብ ሱዳን አዲስ አገር ሲፈጠር ነው። የጾታ አድሎም ለአገር አልባነት ያበቃል። ለምን? ብዙ ሀገሮች የእናትን ዜግነት ለልጅ ስለማያስተላልፉ። አገር አልባነት ሊወገድ ይችላል ይላሉ ኮሚሽነር ቮልከር ተርክ።
For instance, in Côte d'Ivoire, in the Ivory Coast, you had...
ለምሳሌ ቀደም ብሎ በኮት ዲቯር የአገር አልባነት ችግር ነበረ። ነገር ግን ሀገሪቱ የብሔራዊ ዜግነት ህግ ስታወጣ ችግሩ ተፈታ። አንድ ሀገር የፖለቲካ ፈቃደኝነትና እውነተኛ ፍላጎት ካለው በዚህ ሀገር ለረጅም ጊዜ በአገር አልባነት ለኖሩ ሰዎች፣ ህዝቦች ዜግነትን በመፍቀድ ችግሩን ሊፈታ ይችላል።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR በማንኛውም አገር ልጆች ሲወለዱ እንዲመዘገቡ እናቶች ዜግነታቸውን ለልጆቻቸው እንዲያስተላልፉ በዘር በጎሳና በሃይማኖት ምክንያት ልጆች ዜግነት እንዳይነፈጋቸው የዓለም አገሮችን ይጠይቃል።
ክብራትና ክብራን አድማጮች፣ ቀደም ብለን ያሰማናችሁ የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR አገር አልባነትን ለማብቃት ከአንድ ዓመት በፊት የተጀመረው የአስር ዓመት ዘመቻ እምብዛም አጥጋቢ ያልሆነ እርምጃ እያሳየ ነው ያለበትን ተንተርሶ የተጠናከረውና ከመንግስታቱ ድርጅት ማዕከል ጄኔቫ ሊሳ ሽላይን የዘገበችውን ስታበላቸው ነበር ያቀረበችልን። ቀደም ብዬ ወዳስተዋወቅኩት ሌላ ዘገባ ልውሰዳችሁ። ደቡብ አፍሪካ አስቀድሞም ቢሆን ኤችአይቪ ኤድስ ተስፋፍቶባት የነበረች ሀገር ብትሆንም በሽታው አሁንም ለሞት የመዳረጉ ጉዳይ እምብዛም አይነገርም ሲል ይተቻል። አዳነች ፍሳዬ ነች ያዘችው።
ዓለም አቀፍ የኤድስ መከላከል ማህበር እንደሚለው አንታይ ሪትሮቫይራል የተባለው መድኃኒት ከመጣ ወዲህ ደቡብ አፍሪካ ውስጥ በኤድስ ምክንያት የሚመቱ ሰዎች ቁጥር ቀንሷል። ይህ መልካም ወሬ ሲሆን፣ መጥፎው ወሬ አሁንም ኤድስ ለሰዎች ሞት ዋናው ምክንያት ሆኖ መቀጠሉ ነው። በርደን ያለው የበሽታ ማዕከል ክፍል ስራ አስኪያጅ ዶክተር ደቢ ብራድሾው ከስራ ባልደረቦቻቸው ጋር ሆነው እንደ አውሮፓ አቆጣጠር ከ1997 እስከ 2010 ዓ.ም በነበረው ጊዜ ውስጥ በኦፊሴል ሲነገር የቆየውን የሙታ ነሐዝ ተመልክተዋል።
ቡድኔ የኤድስ ወረርሽኝ ከገባበት ጊዜ አንስቶ ላለፉት 15 ዓመታት ገደማ ሲሰራበት ቆይቷል። በ2000 ዓመተ ምህረት ገደማ ከ15 ዓመታት በፊት ማለት ነው፣ የኤችአይቪ መዛመት እየጨመረ መሄዱን ተገነዘብን። በሀገሪቱ ስለሚሞቱት ሰዎች የሚቀርበው አሃዝ ታዲያ በኤድስ ምክንያት የሚሞቱትን አያሳይም ነበር። ለዚህ ምክንያት የሆነው በኤድስ ስለሞቱት ሰዎች ስለማይነገር ነው።
ደቡብ አፍሪካ ከ15 ዓመታት በፊት ትልቁን የዓለም የኤድስ ጉባኤን ባስተናገደችበት ወቅት ያኔ የሀገሪቱ ፕሬዚደንት የነበሩት ታቦ ኢምቤኪ ኤችአይቪ ኤድስን እንደሚያስከትል አይቀበሉም ነበር። በብዙ መቶዎች የሚቆጠሩ የሳይንስ ጠበብት የታቦ ኢምቤኪን አቋም ነቅፈው ነበር።
የኤድስ ተቃዋሚዎች ውዥንብር ይነዙ ስለነበርም ፖለቲካዊ ተግዳሮት መሆኑ አልቀረም። ስለሆነም ኤችአይቪ ለሞት ምክንያት መሆኑን ለመገንዘብ ቆርጠን ተነስተን ነበር። ይህን መሰረት በማድረግ ነበር ስለሚሞቱ ሰዎች ጉዳይ የሚከታተል አሰራር ያቋቋም ነው።
ብራድሾውና ቡድናቸው ብዙውን ጊዜ ኤድስ ሊይዛቸው የሚችል የዕድሜ ክልል ውስጥ ያሉ ሰዎች የሞቱበትን ምክንያት መከታተል ጀመሩ። ብዙዎቹ በዛ ዕድሜ ክልል ውስጥ ያሉ ሰዎች ሳምባ በሽታን፣ ተቅማጥንና ማጅራት ገትርን በመሳሰሉት በሽታዎች እንደሞቱ ነበር በኦፊሴል የተነገረው። በጥናቱ መሰረት ግን የኤችአይቪ ኤድስ ቅጽል ስሞች ሆነው እንደተገኙ ብራድሾው ገልጸዋል። ብራድሾው አያይዘውም በኤችአይቪ ኤድስ በሽታ ዙሪያ ያለው የመካድ ሁኔታ እየቀነሰ ቢሆንም ደቡብ አፍሪካ ውስጥ ስለ በሽታው ብዙም ግልጽነት እንደሌለ ጠቁመዋል።
ስለ ኤድስ ለማንሳት ያለመፈለጉ ደረጃ ከፍተኛ ነው። ሐኪሞች በሽተኞች የሞቱበትን ምክንያት በሚገልጹበት ፎርም ኤችአይቪ ኤድስ ብለው ለመጻፍ አይፈልጉም። ስለሆነም ሰዎች ስለ በሽታው ለመናገር አይፈልጉም።
እንዲህ አይነቱ ዝንባሌም በሽታውን በመከላከልም ሆነ የታመሙትን ለማከም ለሚደረገው ጥረት እክል እንደሚሆን ብራድሾ ያስገነዝባሉ። የሕክምናው ሁኔታ ውጤት ያስገኝ እንደሆነና በሽታው እየቀነሰ ይሁን አይሁን ለማወቅ ያለመቻል ሁኔታ በሽታውን ለመከላከልም ሆነ ለማከም የሚደረገውን ጥረት ከባድ ስለሚያደርግ ያሳስበናል ብለዋል ብራድሾ። ኤችአይቪ ኤድስ ደቡብ አፍሪካ ውስጥ በከፍተኛ ደረጃ ተስፋፍቶ በነበረበት ወቅት በየቀኑ 700 የሚሆኑ ሰዎች በበሽታው ይሞቱ ነበር። ከአምስት ዓመታት በፊት በቀን ወደ 560 ወርዶ እንደነበር፣ ከዚያ በኋላ ደግሞ የሞቱ መጠን እየቀነሰ እንደመጣ ብራድሾ ገልጸዋል። ይሁንና የሞቱ አሃዝ ቢቀንስም ብዙ ሰዎች በበሽታው መያዛቸው እንደቀጠለ ጨምረው ገልጸዋል።
It's difficult to measure the rate, but at least 1-2% of the population.
መጠኑን መለካት ከባድ ቢሆንም በየአመቱ ቢያንስ ከሀገሪቱ ህዝብ ከአንድ እስከ 2% የሚሆኑ ሰዎች በበሽታው ይያዛሉ። ይህ ሁኔታም በሽታውን ለማጥፋት አያግዝም።
በአሁኑ ወቅት ከአጠቃላይ የደቡብ አፍሪካ ህዝብ 12% የሚገመት ኤችአይቪ ያለባቸው እስከ 2010 ዓ.ም በነበረው ጊዜ ውስጥ በኤድስ ምክንያት የሞቱት ሰዎች ብዛት ወደ 3 ሚሊዮን የሚጠጋ እንደነበር፣ አንታይ ሪትሮቫይራል የተባለው የኤድስ መድኃኒት በጊዜው ደርሶ ቢሆን ኖሮ 1 ሚሊዮን የሚሆን ህዝብ ህይወት ማትረፍ ይቻል እንደነበር ብራድሾው አስገንዝበዋል።
ተከታዩ ዘገባ ደግሞ ወደ ናይጄሪያ ይወስደናል። የአካባቢ ደህንነት ማዕከል እንዲሁም ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እና በናይጄሪያ የሚገኙ ሌሎች የሰብአዊ መብትና የልማት ድርጅቶች አገር አቀፍ የሆነው ሼል የነዳጅ ኩባንያ በኒጀር ዴልታ በአራት አካባቢዎች የፈሰሰውን ነዳጅ አጥልቻለሁ ማለቱ እውነት አይደለም ወይም ከእውነት የራቀ ነው ሲሉ ከሰዋል። የአሜሪካ ድምጹ ክሪስቲን ከአክራ ዘገባ ልኳል። ትዝታ በላቸው ታቀርበዋለች።
በናይጄሪያ ኒጀር ዴልታ ኦጎኒላንድ አካባቢ የነበረው በነዳጅ የአካባቢ ብክለት እጅግ ከፍተኛ ስለነበረ የተባበሩት መንግስታት ድርጅት የከባቢ ደህንነት ፕሮግራም እንደ አውሮፓ አቆጣጠር በ2011 ዓ.ም ባወጣው ጥናት ለማጽዳት ብዙ አስርተ ዓመታትን ይወስዳል ብሎ ነበር። የሰብአዊ መብት ተንከባካቢው ድርጅት አምነስቲ ኢንተርናሽናል በበኩሉ የሼል ኩባንያ ከዓመታት በፊት አጸዳኋቸው ባላቸው ነዳጅ በፈሰሰባቸው አካባቢዎች በአይን የሚታይ ያለው የአካባቢ ብክለት መኖሩን ይናገራል። ማርክ ዲሙት የአምነስቲ ኢንተርናሽናል የንግድና የሰብአዊ መብት ጉዳዮች አጥኚ ናቸው።
በአንዱ ቦታ በተለይ እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓመተ ምህረት ጀምሮ የነበረ የነዳጅ መንጠባጠብ እንዲሁም ፍሳሽ ሳይጠረግ እንዳለ ተቀምጧል።
የኦጎኒላንድ ማህበረሰቦች የነዳጅ ማውጣቱ ሂደት የአካባቢ ብክለትን እንደፈጠረባቸው በመናገር ተቃውሞ በማሰማታቸው ሼል እንደ አውሮፓ አቆጣጠር ከ1993 ዓመተ ምህረት ጀምሮ ከዚያ ነዳጅ ማውጣቱን አቁሟል። የሆነ ሆኖ የነዳጅ ቱቦዎቹ አሁንም በአካባቢው ተዘርግተዋል። አምነስቲ ኢንተርናሽናል ከመረመራቸው አራት አካባቢዎች ሁለቱ በ2008 እና በ2009 እንደ አውሮፓ አቆጣጠር በኦጎኒላንድ የፈሰሱ ናቸው። የሼል ኩባንያ ዛሬ ባወጣው የጽሑፍ መግለጫ ህገወጥ የነዳጅ ማጣራት ስራና በስፋት የሚካሄደው የነዳጅ ስርቆት በቀጣይነት ለነዳጅ መፍሰስ ምክንያት ሆነዋል ብሏል። ሆኖም ምክንያቱ ምንም ይሁን ምን በራሱ የነዳጅ ተክልና በሌሎችም ያለውን የነዳጅ ፍሰት እጠርጋለሁ ብሏል ሼል። የአምነስቲ ኢንተርናሽናል አጥኚ ማርክ ዲሙት በኦጎኒላንድ የነዳጅ ፍሳሽ የእርሻ ማሳዎችን፣ የአሳ ማጥመጃ ወንዞችን ስለበከለ ማህበረሰቡ ሰርቶ የሚበላው ጠፍቶታል። ኃላፊነቱ ግን የሼል ብቻ ሳይሆን የናይጄሪያ ህግ አስከባሪዎችም ጥፋት ነው ብለዋል።
ምርመራ ካካሄድንባቸው አራት አካባቢዎች በሶስቱ ያገኘነው እውነታ የናይጄሪያ መንግስት ህግ አስከባሪዎች ሼል ፍሳሹን አጽድቶታል ብለው የማረጋገጫ ሰነድ ለኩባንያው ሰጥተውታል። የሰጧቸው ማስረጃ ደረጃውን የጠበቀ ጽዳት እንደተካሄደ ነው የሚናገረው። ነገር ግን በምድር ላይ ያለው እውነታ ይህንን አያረጋግጥም። ፍሳሹ አሁንም እንዳለ ነው።
ከናይጄሪያ የነዳጅ ፍሳሽ ተቆጣጣሪና ህግ አስከባሪ ኤጀንሲ ተወካይ መልስ ለማግኘት የተደረገው ሙከራ አልተሳካም።
ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ወደ ምሽቱ ቅንብር ነው የምንሻገረው። ሐኪሞን ይጠይቁ። ሐኪሞን ይጠይቁ በመጪው ተከታታይ ቅንብሮቹ በልማድ የስኳር በሽታ በመባል በሚታወቀው የህመም አይነት ዙሪያ ለደረሱ በርካታ የአድማጮች ጥያቄዎች ሙያዊ ማብራሪያዎችን ያቀርባል። ለምሽቱም ታዲያ ኮርኒያ በመባል በሚታወቀው የአይናችን ክፍል ላይ የሚደርሱ የህመም ሁኔታዎችን ይመለከታል። የአይን ህመምና ስኳር ምን አገናኛቸው? ተከታታይ ቅንብሮቻችን ይመለከቷቸዋል። ለዛሬ ታዲያ ቀደም ብዬ እንደገለጽኩት ኮርኒያ በመባል በሚታወቀው አይናችን ክፍል ወይም የአይን መስታወት ላይ የሚደርሰውን ጉዳት የሚመለከተውን ትንታኔ የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያው ዶክተር ወርቃየሁ ከበደ ናቸው። እንሆ ወደ ቃለ መልሱ። ኮርኒያ በመባል የሚታወቀውን የዚህን የአይን ክፍል በአማርኛ በግርድፉ የአይን መስታወት የሚል ተዛማኝ ትርጓሜ ወይም አጠራር መጠቀም ነው የመረጥ ነው። አጠራሩ በትክክል ይገልጸው ከሆነ እርስዎ ያረጋግጡልናል። በሁለቱ አድማጮቻችን የተጠየቁትን ጨምሮ የህመሙን ጠባይና ምንነት እንዲሁም ህክምናና እንክብካቤ ወደሚመለከቱ ዝርዝሮች ከመዝለቃችን አስቀድሞ ራሱ ኮርኒያ የተባለውን የዚህን የአይን ክፍል ምንነት በመረዳት ብንጀምር፣ ኮርኒያ ምንድን ነው? የትኛው የአይን ክፍል ነው?
ጥሩ፣ አመሰግናለሁ። እንግዲህ ኮርኒያ እንዳልከው በአማርኛችን የአይን ብረት ብለን የሚጠራበት ሁኔታም አለ። ግን የአይን መስታወት የሚለውን እንደተሻለ በትክክል የሚወስነው ይመስላል። ኮርኒያ የምንለው ፊት ለፊት አይን ስንመለከት ጠቆር ያለ ቆዳ ያለን ሰው ላይ ጥቁር ሆኖ የሚታየን ክቡ አካል ነው። ይሄ ነጮችም ላይ ስናየው ደግሞ ከበስተጀርባ ሰማያዊ አይነት ከለር ይዛል። እንደ ሰው ዘር አይነት ቀለሙ ይለያያል። ያ ቀለም ግን የኮርኒያው ቀለም አይደለም። ከኮርኒያው ጀርባ ሌላ ወደ አይናችን የሚገባ ብርሃንን መጠን የሚቆጣጠር አይሪስ የምንለው አለ። የእሱ ነጸብራቅ ነው ከኮርኒያው በስተኋላ ያለ ነው፣ ራቅ ብሎ ከበኋላ ያለ ነው። ኮርኒያው ልክ እንደ መስታወት ብርሃን ማስተላላፊ ስለሆነ የጀርባውን ያለውን ቀለም ስለሚያሳየን እንጂ ኮርኒያ በተፈጥሮው ልክ እንደ መስታወት ንጹህ የሆነ ብርሃን የሚያሳልፍ አካል ነው እና ይህ አካል እንደው የአይን መስታወት ብንለው ትክክለኛ እንደው ልክ የኮርኒያውን ስራም እንደው ዲስክራይብ የሚያደርገው ነገር ስለሆነ የአይን መስታወት ብንለው ብዙም ከእውነታው ራቅ አይደለም።
የኮርኒያ ወይንም የዚህን የአይን ክፍል ስራም ይገልጸዋል ነው የሚሉን?
አዎ፣ ስራውን የሚገልጻል። ልክ እንደ ሌንስ ነው በራሱ አይናችን ልክ እንደ ካሜራ አይነት። አሁን የካሜራ ስራው ልክ የአይንን የተፈጥሮ ስራ በመቀዳት በመረዳት የመጣ ነው እና አይናችን ሌንስ ሲስተም አለው። ይሄ የመጀመሪያው ውጭ ያለው መስታወት ሌንስ ሲስተም ነው። ብርሃኑን በአስተላልፎ ውስጥ ወደ ሬትናው እንዲገባ ማድረጊያ ብርሃን ማስተላለፊያ ሌንስ ነው እና በትክክልም የአይን ሌንሳችን ስለሆነ ይህ አባባል በትክክል ስራውን በተሻለ ያስቀምጠዋል ብዬ ገምታለሁ።
መልካም ዶክተር ወርቃየሁ፣ እንግዲህ የዚህን የአይን ክፍል ምንነት ከተረዳን ጠቀምነው የአይን መስታወት መቁሰል በዋናነት መሰረት የሆኑ ወይም በምንጭነት የሚታወቁ ችግሮች አሉ። በምንድን ነው የሚመጣው?
ይሄ በምን ሊመጣ ይችላል? አልሰር ስንል ያው ቃሉ እንደሚናገር አንድ ውጫዊ የሆነ አካል ሲላጥ እንደማለት ነው። ይህ ነገር ምንድን ነው? እንግዲህ ቅድም መጀመሪያ እንዳልኩት የአካሉን ስራውን ምንነቱን ስንረዳ ኮርኒያል አልሰር በችግርነቱ ደግሞ ምን እንደሆነ ለመገንዘብ ይረዳናል። ቅድም እንዳልኩት እንደ መስታወት ብርሃን ማስተላለፍ ያለበት አካል ነው። ስስ ነው። ደግሞ እንደሚታየው ፊት ለፊት በቀጥታ ከአካባቢያችን ጋር ግንኙነት ያለው ነው። ከኮርኒያ ፊት ለፊት ያለው የአይናችን ቅድም ብቻ ነው። ሌላ ነገር የለውም እና ይሄ ትንሽ ከአካባቢው ሊመጣ ለሚችል ነገር ሁሉ የተጋለጠ አካል ነው። አንድ ነገር ቢወረወር በቀላሉ ሊመታ የሚችል ቦታ ነው። እንዲሁ አይናችን ላይም በተለያየ ምክንያት ኢንፌክሽኖች፣ ሞች ቢመጡ በቀላሉ ሊያጠቃው የሚችልበት ሁኔታ ላይ ነው ያለው እና ኮርኒያል አልሰር ይሄ መጫሩ ወይም መላጡ በምን ይመጣል? እንደው ከመጀመሪያ ብለን ብናስብ ያው ቅድም ባልኩት መሰረት ውጭ የተጋለጠ አካል ስለሆነ አንድ ነገር በሩ አይናችንን ቢመታን የአካል ሊላጥ ይችላል። ይህንኑ ተከትሎም አንድ አካል ሲላጥ ወይም ሲል ያው ለአየሩ ጋር አብሮ ኢንፌክሽን ሊመጣ ይችላል። ይህ ኢንፌክሽንም ደግሞ ሲሩን እያባባሰ ሊሄድ ይችላል። ወይም ደግሞ ሌላው ሌላው ምንድን ነው? ኮርኒያል አልሰር ከሰውነታችን ከተያዙ ሌሎች በሽታም ጋር ተያይዘው ሊመጣ የሚችልበት ሁኔታ አለ። ይኸው ምንድን ነው? ኮርኒያው ልክ እንደ መስታወት በሚያስተላልፍበት ወቅት ከሌላ የሰውነት አካላችን የሚለይበት ነገር ምንድን ነው? እንዲህ ብርሃን እንዲያስገባ ስለሚፈለግ በላዩ ላይ እንደ ሌላ አካላችን ደምስሮች የሉትም። የሚያስፈልጉትን ምግቦች ከሰውነታችን የሚያገኘው በአካባቢው ካሉ የተለያዩ አካላቶች ነው እና ይሄ ወደ ዳር አካባቢ ኮርኒያውን ስናይ ሌሎቹ አካሎቹ በደንብ ደምስር ያላቸው ከነዚህም የተነሳ ምግብ የሚያገኝበት ስለሆነ አንዳንዴ በዳር በኩል ያለው ኮርኒያ ደግሞ ከሌሎች አካላችን ውስጥ ካሉ በሽታዎች ጋር በመያያዝ ሊጠቃ የሚችልበትና አልሰር ሊመጣ የሚችልበት አለ። ይህም አልሰሬቲቭ ኬራታይተስ የምንላቸው አሉ። ከሲስተሚክ ዲዝ ጋር የተያያዙ
ከውስጥ ደዌ ጋር የተያያዘ የሌላ የሰውነት ክፍል መጠቃቱ ጋር የተያያዘ ነው የሚሉን።
እንደዚህ አይነቶች ኮርኒያል አልሰሮችም አሉ። ለምሳሌ በተለይ ሮማቶይድ አርትራይተስ ማለት የሚባል በሽታ አለ፣ የሰውነታችን መገጣጠሚያ የሚያጠቃ። እነዚህ ያላቸው ሰዎችም እንደዚሁ የኮርኒያውን በዳር በኩል ያለውን አካል ሊያጠቃ የሚችልበት ሁኔታ አለ። ሌላ ግሩፕ የሆነ ህመም አለ፣ ኮርኒያል አልሰር ሊያመጣ የሚችል ማርጂናል ኮርኒያል አልሰር የምንላቸው አሉ። እነሱም እንደዚሁ በተለያየ ምክንያት ከሰውነት አካላችን ወይም ከኮርኒያ አጠገብ ያሉ የአይን አካሎች ጋር በተያያዘ ኮርኒያ ሊጠቃ የሚችልበት ሁኔታ አለ። እነዛም እንዲሁ ከመቆየት የኮርኒያን ወርመት ሊያመጡ የሚችሉበት ሁኔታ አለ። እና በአጠቃላይ ኮርኒያል አልሰር ስንል እንግዲህ በእነዚህ ማዕቀፎች ውስጥ ነው የምናየው።
ዶክተር ወርቃየሁ፣ እንግዲህ የህመሞቹ መንስኤ እንዲሁም በተጓዳኝ የሚታዩ የበሽታው አይነቶች ሕክምናውንም ሊወስኑ ይችላሉና በይበልጥ የሚከሰቱ ከዚህ የአይን መስታወት መጫር ወይም መላጥ ጋር ተያይዘው የሚታወቁ የበሽታ አይነቶች የሚታከሙበት ሁኔታ ወይም ደግሞ ይህን ለማከም የሚደረገው የሕክምና ዘዴ ምን ይመስላል?
የህክምናውን ዘዴ የሚመለከተውና በተያያዥም የስኳርና የአይን ህመምን ግንኙነት ወይም በዝምድና የሚታዩ ህመም ሁኔታዎች አስመልክቶ ተከታታይ ቅርብረቻችን ይመለከቷቸዋል። ለዛሬው ግን እንግዳይን ዶክተር ወርቃየሁ ከበደን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ እስከ ምሽቱ አንድ ሰዓት ተኩል ጥቂት ደቂቃዎች አሉን። ታዲያ ዘና የምንልበትና በዚሁም ለምሽቱ 3 ሰዓት በቀጠሮ የምንለያይበትን አንድ ዜማ ልጋብዝ። መራጫ ታዲያ እንደ ወትሮው ሁሉ ጽዮን ግርማ ናት አቀናባሪ። እንስማ። አድማጮች በዚሁ እንሰናበት። ከምሽቱ 3 ሰዓት ላይ ሰፋ ባሉ ዝግጅቶቻችንና በወቅታዊ ቅንብሮችና ዘገባዎች እንገናኝ። በዚሁ እንሰናበት። መልካም ምሽት። ያስተናገድኳቸው አሉላ ከበደ፣ ጽዮን ግርማ ፕሮግራሙን የመራችልን ሲድራክ ፍራንክሊን ነበር አቀናባሪ። መልካም ምሽት።
This program has come to you from the Voice of America, Washington.